ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738.24 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 1 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። በየሳምንቱ አርብ የምናቀርብላችሁ ከእናንተ ከአድማጮቻችን የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አሰምተን በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ ቅጽ 42 ቁጥር 4 የጥር የካቲት 2009 ዓመተ ምህረት እትምን አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና።
ሐሙስ የካቲት 30 ቀን በአሜሪካ ምክር ቤት የኢትዮጵያን ሁኔታ በሚመለከት የተለያዩ ባለሙያዎች ምክክርነት የሰጡበት ስብሰባ ተካሂዷል። ስብሰባውን ያዘጋጀው አካል መሪ ባደረጉት የመግቢያ ንግግር ኢትዮጵያ በአሁኑ ወቅት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል መሆኗን አስታውሰው አገዛዙ በሚከተለው ፖሊሲ በአገሪቱ ውስጥ ከፍተኛ ተቃውሞ መኖሩንና ተቃውሞውን ለማስቆም ያፈናር ምጃ መውሰዱን ጠቁመዋል። 10 ሺህ የሚሆኑ ቢለቀቁም በብዙ ሺህ የሚቆጠሩ ዜጎች በእስር ቤት መሆናቸውን የተቃዋሚ ድርጅቶች አባላትና መሪዎች መታሰራቸውንና ያለ ፍርድ እየተጓሉ መሆናቸውን በአጠቃላይም የፖለቲካው ምህዳር እየጠበበ መምጣቱን ገልጸዋል። በቅርቡ ስልጣኑን የለቀቀው የአሜሪካው አስተዳደር ጋር በተደረገ የግል ውይይት ያገዛዙ ተወካዮች ድክመታቸውን ቢያምኑም ወያኔ ራሱን የሚያይበት መነጽር ሌላው ዓለም ከሚያይበት የተለየ ነው በማለት የስብሰባ ችግሮችን ለመፈለግ አስተዋጽኦ ይኖረዋል ብለዋል። በተከታታይ ምስክርነታቸውን የሰጡት ባለሙያዎች ለኢትዮጵያ ሁኔታ ዝርዝር ያሉ መረጃዎችንና ትንታኔዎችን አቅርበዋል። ተቀረቡት መካከል በኢትዮጵያ አፈናውና ጭቆናው በጋድ እየተካሄደ ያለ የአሜሪካ መንግስት ባለስልጣኖች አይናቸውን በመጨፈን ሁኔታውን ለማየት ያልፈቀዱ መሆናቸውን፣ የወያኔን አገዛዝ ከሚረዱት መካከል የአሜሪካ መንግስት ከፍተኛ ድርሻ ያለውና ጫና ለማድረግ ብቃት ያለው መሆኑንና የፖለቲካ እስረኞች ያለ ቅድመ ሁኔታ በአስቸኳይ መፈታት እንዳለባቸው በመተንተን ገለጻ አድርገዋል። የወያኔ አገዛዝ ከአናሳ ጎሳ የተውጣጣ ጨካኝ ቡድን መሆኑ የተገለጸ ሲሆን በውስጣዊ ክፍፍልም እየተዳከመ መምጣቱንም በአንዳንዶቹ ተጠቅሷል። በብአዴንና በወያኔ አመራር አባላት መካከል ውጥረት መፈጠሩን ሁኔታውን በቅርበት የሚከታተሉ ምንጮች ገለጹ። ከሁለት ሳምንት በፊት የትግራይ ክልል ፕሬዝዳንት አባይ ወልዱና የሱዳኑ የግዳሪፍ ግዛት አስተዳዳሪ በመቀሌ ስለወሰን መካለል ጉዳይ ባደረጉት ስምምነት ላይ የብአዴን አመራር አባላት ያልተሳተፉ መሆናቸው ታውቋል። ይህም በሁለቱ መካከል ያለውን ውጥረት አባብሶታል ተብሏል።
የጃፓን ጠቅላይ ሚኒስትር ሺንዞ አቤ በቅርቡ በሰጡት መግለጫ በጸጥታ ማስከበር ተግባር ላይ በደቡብ ሱዳን የተሰማሩ የጃፓን ወታደሮች በቅርቡ ከሀገሪቱ የሚወጡ መሆናቸውን ተናግረዋል። ውሳኔው መሰረት ያደረገው በሀገሪቱ ውስጥ ያለው ጸጥታ በመባባሱ ሳይሆን ሀገሪቱ በአዲስ መልክ የሀገር ግንባታ ስራ እየሰራች በመሆኑ ነው ብለዋል። የጃፓን ወታደሮች በደቡብ ሱዳን የተሰማሩት ባለፈው ህዳር ወር 2009 ዓመተ ምህረት መሆኑ ይታወቃል። መንግስት ለድሆች ለሚያደርገው ድጎማ ሊቋረጥ ይችላል የሚል ስጋት በማሳደሩ በደቡብ አፍሪካ በብዙ ሺህ የሚቆጠሩ ሰዎች የተቃውሞ ሰልፍ ያካሄዱ መሆናቸው ታወቀ። ሰልፉ የተደራጀው በተቃዋሚ ፓርቲ አስተባባሪነት ሲሆን ለ17 ሚሊዮን ድሃ ዜጎች ሊሰጥ የቆየው ድጎማ እንዳይቋረጥ በመጠየቅ ነው። ድጎማውን በስራ ላይ ለማዋል ኃላፊነት ተሰጥቶት የነበረው ኩባንያ ኮንትራቱ በማለቁና መንግስት አዲስ ኩባንያ ያልመደበ በመሆኑ ከዚህ ወር መጨረሻ ጀምሮ የሚደረገው ድጎማ ይቋረጣል የሚል ስጋት አለ። ከደቡብ አፍሪካ ህዝብ አንድ ሶስተኛው ድጎማ የሚያገኝ ሲሆን በአመት 10.6 ቢሊዮን ዶላር ወጪ ይሆናል ተብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ተጠናቀቀ። ሰላም
የደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ ተከታታዮች ለሁላችሁም በእያላችሁበት የከበረ ሰላምታዬ ይድረሳችኋለሁ። ውድ ፍኖተ ዲሞክራሲ አዘጋጆች ከዚህ በፊት ባስተላለፈኳቸው ዝግጅቶች ላይ ከአዲስ አበባ እስከ ሽሬ ባደረግኳቸው ጉዞዎች በርካታ ትዝብቶችን ልኬላችኋለሁ። ባለፈው ሳምንት የመቀሌው ጓደኛዬና ሁለቱ ያድግራት ጓደኞቼ እስከ ሽሬ ድረስ አብረውኝ ለመጓዝ ውሳኔያቸውን እንዳሳወቁኝ አብረን እንደተጓዝንም ገልጬላችሁ ነበር። የዚህ ሳምንት ደብዳቤ በትግራይ ቆይታዬ የተመለከትኳቸውን ሁኔታዎች በጥያቄ መልክ እያነሳው ከሶስቱ ጓደኞቼ ጋር የደረስንባቸውን ትዝብቶች በጋራ አጠናክሮ ድምዳሜ መስጠት ይሆናል። የትግራይ ጉዞዬን በጣም ወደድኩት። በርካታ መረጃዎችን ማግኘትና መረዳት አስችሎኛል። የወያኔ ጸያፍ የጎጠኝነት ከዚያም ቤተሰባዊነት ወገንተኝነት መገለጫቸውና ጠንቆቻቸው በኦሮሞው በአማራው በጋምቤላው በላይታው ላይ ብቻ ተገደቡ የማይቀሩ መሆናቸውን በተግባር መመልከት ይያለው። ጠባብነትና ጎጠኝነት ከብሔረሰብ ወይም ጎሳ ተነስቶ እየተንደረደረ ወደ ታችኛው መንደርተኝነት ድረስ እንደሚወርድ በንጥፈ ሐሳብ ደረጃ የማውቀውን በተግባር ማየት ይያለው። ወያኔዎች በእንደርታውና ባጋሜው በተምቤን በራያ ወዘተ ላይ ጥላቸውም ንቀቱም አለማመኑም እንዳለባቸው ከተወላጆቹ መስማት የመረጃ ቤተሙከራ ነው። በሌላ በኩል በአዲስ አበባና ሌሎች ከተሞች በወያኔ ስርዓት ተጠቃሚ ለመሆን ትግሬነት ብቻ ተጠቃሚ ያደርጋል። ይህንን መካድ ትልቅ ስተት ነው። በትግራይ ክልል ግን ተጠቃሚ ለመሆን ትግሬ መሆን ብቻ በቂ አይደለም። በቀዳሚነት አድዋ መወለድ በቀጣይም አክሱም ሽሬ የትግራይ ተወላጆች አሻ ብለው ከሚጠሯቸው መወለድ ግድ ይላል። ከዚያም ደግሞ የወያኔዎች ዘመድ ጓደኛ ወይም በጋብቻ መተሳሰር የበለጠ ተጠቃሚ ያደርጋል። እነዚህ የወያኔ እኩይ ተግባራት የሚያረጋግጡ በርካታ በአደባባይ የቆሙ ተቋማት ምስክርነታቸውን ይሰጣሉ። በመቀሌ በአዲግራት በአድዋ በአክሱም በሽሬ ወዘተ እጅግ የሚያማምሩ ሰማይ ጠቀስ ህንጻዎች ቆመዋል። ሆቴሎች ተገንብተዋል። የቅንጦት የሆኑ ቪላዎች የትየለሌ ናቸው። ሌሎች የንግድ ተቋማትም ተውበው በየከተማዎቹ ቆመዋል። ሁሉም ቀላል የማይባል ሀብት የፈሰሰባቸው መሆኑን ያሳብቃሉ። ሁሉም ደግሞ የወያኔ ሹሞች ዘመዶች ጋብቾች ጓደኞች መሆናቸውን ነዋሪዎቹ ማረጋገጫዎችን ሰጣሉ። እነዚህን ሁሉ ከታዘብኩ በኋላ ከዛሬው ዘመን ላይ ሆነን ወደ ኋላ ብንቆጥር የዘመኑ ርዝማኔ የትየለሌ ወደሆነው ሼክስፒር የተናገረውን እንመልከተው። በወርቅ በተከበበ የመቃብር ሐውልት ውስጥ የሚርመሰመሰው ትል ነው ይላል። ውጫዊ ውበት የውስጣዊ ውበት መገለጫ ሊሆን እንደማይችል የተናገረው ትልቅ አባባሉ ነው። በትግራይና በሌሎች የኢትዮጵያ አካባቢዎች በወያኔ የተገነቡ ተቋማት የወያኔ የቆሸሸ ተግባር ውጤቶች እንጂ ሌላ አይደሉም። እነዚህ የተገተሩ ህያው ምስክሮች እያሉ ወያኔ ዲሞክራሲያዊ፣ ድማታዊ፣ ሰላማዊ፣ ኢትዮጵያዊ ወዘተ የሚሉ የወያኔ ትልልቅ ውሸቶች የወያኔ ውስጣዊ ውበትን የበለጠ የሚያቆሽሽ እንጂ ለውጥ አያመጡም። የወያኔን መከርፋት መግማትና መትላትን ጠቋሚዎች እንጂ እነዚህን ሁሉ ከታዘብክ በኋላ ትዝብቴ የጋራ ይሆን ዘንድ ለመቀሌውና አዲግራቶቹ ጓደኞቼ አንዳንድ ጥያቄዎች እያነሳው መወያየትን መረጥኩ። በመጀመሪያ ያነሳኋቸው ጥያቄ በአካባቢ ሀብት ጥበቃ ላይ የተሰሩ ስራዎች ከሌሎች ክልሎች ጎልቶ እንደታየኝ ነው አልኳቸው። እነሱስ እንዴት እንደሚመለከቱ ጠየቅኳቸው። የመቀሌው ጓደኛዬ መልስ ልሰጠኝ እየተዘጋጀ ነገረኝ። ግምገማ ትክክለኛ ግምገማ ነው። በአፈር ጥበቃ፣ በእርከን ስራ፣ በደን ተከላ፣ በግድብ ስራ ላይ የፈሰሰው ገንዘብ ከፍተኛ ነው። መሰላቱ ባልከፋ ነበር። የገንዘብ ማግኛው መንገድ ግን ጸያፍ ነው። የአካባቢ ጥበቃ ስራዎች በአብዛኛው የሚሰሩት በብድርና በእርዳታ በሚገኝ ገንዘብ ነው። የህብረተሰቡ ጉልበትና ነጻ አገልግሎት እንዳለ ሆኖ የሚገኝ ብድርና እርዳታ በክልሎች መካከል ክፍፍል ሲደረግ መስፈርት ወጥቶ በአንጻራዊነት ፍትሃዊ ይመስላል። የወያኔ ዘረፋ የሚከሰተው ከክፍፍሉ በኋላ ነው። በተለይ የአማራና ኦሮሚያ ተብለው የሚጠሩ ክልሎች በድርሻቸው የልማት ስራዎችን ለመስራት አቅደው ሲነሱ በተለያዩ ሰንካላ ምክንያቶች ስራዎቹ በወያኔ እንዲጓተቱ ይደረጋል። በሰንካላ ምክንያቶች እንዲጓተቱ የተደረጉ ፕሮጀክቶች የበጀት መቃጠያ ዘመናቸው ይደርሳል። በዚህ ጊዜ የወያኔ ባለስልጣኖች በጀቱ ከሚቃጠል በትግራይ እየተሰራ ያለ የዚህ አይነት ፕሮጀክት ስላለ ወደ ትግራይ እናዛውረው፣ ይሄ የተለመደ የወያኔ ተግባር ነው። አንዱ ምስጢር ይሄ ነው። በዚህ አይነት ኢፍትሃዊ በሆነ የሀብት ክፍፍል በትግራይ ምድር መጠናቸው ከስምጥ ሸለቆ ሐይቆች የማይተናነስ ከስድስት በላይ ግድቦች ተሰርተዋል። በርካታ የተጎዱ መሬቶች በደን ተሸፍነዋል። እርከኖች እንደተሰሩም ልንደብቃቸው አንችልም። ይህና እነዚህን መሰል ተግባራት ወያኔ የትግራይን ህዝብ በሌላው የኢትዮጵያ ህዝብ የተጠላ እንዲሆን ተክቶ ከሚሰራባቸው በርካታ ነገሮች ውስጥ በዋነኛነት ተጠቃሽ ነው። የትግራይ ህዝብ በድህነት እየማቀቀ እንዳይተነፍስ የታፈነ መሆኑን በውል ያልተረዳው ህዝብ የትግራይ ህዝብ ተጠቃሚ ሆኗል ከሚል የተሳሳተ ድምዳሜ እንዲደርስ በወያኔ ሆን ተብሎ የተሸረበ ሴራ መሆኑን የኢትዮጵያ ህዝብ እንዲያውቅልን እንፈልጋለን። በመቀጠልም በትግራይ ህዝብ ስም ተቋቁመዋል ስለሚባሉ የልማት ድርጅቶቻቸውና ስራዎቻቸው ትንሽ እንዲያውግኝ ጠየቅኳቸው። ከአዲግራቶቹ ጓደኞቻችን አንዱ ወያኔዎች ምስጢሩን በይፋ አይናገሩት እንጂ ሁሉ በኪሳራ እያሽቆለቆለ ነው። የእነዚህ ልማታዊ የሚባሉ ወያኔ ሰራሽ ድርጅቶችን ኪሳራ ህዝብ እንዲከፍል የተለያዩ ተጽዕኖዎች እየተደረጉ ነው። ለምሳሌ በመቀሌ ከተማ የቤት መስሪያ ቤት ለጠያቂዎች ሳይሰጥ ለረጅም ጊዜ ዝግ ነበር። በዚህ ዓመት ግን ለተወሰኑ ቤት ሰሪዎች እንደሚሰጥ ይፋ ሆነ። የመሬት ዋጋ ግን በህዝብ አቅም የሚቀመሳሉ ነው። ከ80 ካሬ ሜትር ላልበለጠ ቦታ ከ240,000 ብር በላይ ይግድ የሚል ነው። ቅድመ ክፍያው ከ48 እስከ 53,000 ብር ለደደቢት ማይክሮ ፋይናንስ ገቢ የማድረግ ግዴታም ተጥሏል። ክፍያው የትግራይ ልማት ማህበራትን ለመደጎም የተደረገ ለመሆኑ ተጨባጭ ማስረጃዎች አሉን። ለትግራይ ማህበራት መክሰር ምክንያቱ ደግሞ ምዝበራና ዝርፊያ መሆኑን መካድ አይቻልም። ዘራፊና መዝባሪዎቹ ደግሞ ከአዜብ መስፍን እስከ ክልል ድረስ ያሉ የወያኔ ገዢዎች ናቸው። በዝርፊያው የሚጠየቅ ወገን ያለመኖሩ ምክንያት ዘራፊዎቹ የወያኔ ቁንጮዎች በመሆናቸው ነው ሲል ሐሳቡን ደመደመ። ሌላው የአዲግራቱ ጓደኛችን በዚህ ሐሳብ ላይ የሚጨምረው እንዳለ ሐሳቡን ከገለጸ በኋላ ወያኔ በልማት ማህበሩ ስም የሰራው ሌላም ትልቅ ወንጀል አለ። በ1980ዎቹ መጀመሪያ በርካታ የረጅም ጊዜ አባላቱን በትኗል። ከፊሎቹ ጤነኞች ነበሩ። ከፊሎቹ በእርግጥ የአካል ጉድለት ደርሶባቸዋል። ጤነኞቹ ግን የተባረሩት መለስ ዜናዊ እንዳለው የአይናቸው ቀለም ለወያኔዎች ባለማማሩ እንጂ ወንጀል ኖሮባቸውም አልነበረም። ታዲያ የትግራይ ልማት ማህበር ዓላማ በትግሉ የአካል ጉዳት ለደረሰባቸው ቤተሰቦቻቸው ድጋፍ ማድረግ ነው የሚል ነበር። እርግጥ ነው የተወሰኑ ተሰናባቶችን ወደ ጎንደር ወስዶ አስፍሯል። በዚህ በትግራይ ያሉ በተለይ አካል ጉዳት የደረሰባቸው ተወርውሯል ተረስተዋል ደማኞች ሰካራሞች እብዶች ሆነዋል የትግራይ አእምሮ ህሙማን በወያኔ የተጣሉ ወገኖች አንድ ዓለም አቀፋዊ እውነታን ያረጋግጣሉ አፈና በበዛበትና አስከፊ በሆነበት ስለ ስርዓቱ በነጻነት የሚናገሩ እብዶች ብቻ ናቸው የሚለውን በወያኔ አፈና ትንፍሽ ማለት ለማይችለው የትግራይ ህዝብ የፈለጋቸውን ካለፍራት ይናገሩለታል ሲል ሐሳቡን ደመደመ ወያኔ የትግራይን ህዝብ ከሌላው ወገኑ ጋር ለማጣላት የሚያደርገው መሯሯጥ ከዚህ በትግራይ በምን መልኩ ይገለጻል ቀጣዩ ጥያቄ ነበር ያድግራቱ አንዱ ጓደኛችን ይህ የትግራይን ህዝብ ከሌላው ኢትዮጵያዊ ወገኑ እንዲለያይ የሚያደርጋቸው ጥረቶቹ በተለያዩ ስውርና ቀጥተኛ መንገዶች ይገለጻሉ የወያኔ አንድ ለአምስት አደረጃጀት በትግራይ ምድር የሚሰበክለት ጥላቻን እንጂ ፍቅርን ወይም መተሳሰብን በሰላም አምሮ መኖርን አይደለም በ1980ዎቹ መጀመሪያ በመቀሌው የህዋት ጉባኤ ላይ መለስ በግልጽ አውጆታል በእጃችን የገባውን ስልጣን ከእጃችን ለማውጣት የሚታገሉ በርካታ ጠላቶች አሉ የትምክትና የጥበት ጎራው ፈታኝ ጠላታችን ነው መለስ ይህንን ሲል አማራውና ኦሮሞ ማለቱ ነው በመቀጠልም ስልጣናችንን ዘላቂ ለማድረግ ፖለቲካውንና ኢኮኖሚውን ትምህርቱን ቴክኖሎጂውን ወዘተ መቆጣጠር አለብን ብሎ በአደባባይ አውጇል ኢትዮጵያ ለኛ ማትመች ከሆነች ደግሞ በሕገ መንግስታችን ተጠቅመን መብታችን ለማስከበር የሚያግደን ኃይል አይኖርም ብሏል ይህንን የወያኔ ዓላማ እውን ለማድረግ ባለሀብቶቹንም ይጠቀማል በመቀሌ ባድዋ በአክሱም ሽሬ ወዘተ የሚገነቡ የንግድና የመኖሪያ ህንፃዎች ተጽዕኖ አሳድረዋል እነዚህ ሰዎች እነዚህን ህንፃዎች መገንባታቸው መሸሻ ቦታ ማዘጋጀታቸው ነው የሚል ተጽዕኖ በህዝብ ላይ አላሳደረም ማለት አይቻልም ወያኔ ከጎንደር ከወሎ የቦጨቀ ወደ ትግራይ የሚወስዳቸው መሬቶችም በኢኮኖሚ ጠቀሜታቸው በተጨማሪ የህዝብ ለህዝብ ቅራኔን ለመፍጠር መሆኑም ባንክሮ ሊታይ የሚገባው ጉዳይ ነው በመጨረሻም ካለው ጊዜ አንጻር ለትግራይ ህዝብና ለተቀረረው ኢትዮጵያ ህዝብ የምታስተላልፉት መልእክት ካለ አልኳቸው መልእክታችን በቅድሚያ ለትግራይ የተማረው ወገን እውነትን በመናገር ድፈሩ እንላቸዋለን በጭፍን አፍቃሪነትና በጥቅም በመደለል የወያኔ መሳሪያ አትሁኑ ትግላችንና ሰልፋችን ከኢትዮጵያ ህዝብ ጋር እንዲሆን በወያኔዎች ላይ ከኢትዮጵያ ህዝብ ጋር ለመነሳት ቁርጠኝነታችን እናሳያቸው እንነሳ እንላቸዋለን በጥቂት የአድዋ ገዢዎች የትግራይ ህዝብ መታመስ የለበትም የኢትዮጵያ ወገኖቻችን ደግሞ የትግራይ ህዝብ የዝምታው መንስኤ የወያኔ አፈና እንጂ አፍቅሮተ ወያኔ እንዳልሆነም ተረዱልን እንላለን እኛም ፍላጎታችን በሰላምና በመተሳሰብ በጋራ የምንኖርባትን ኢትዮጵያ መገንባት እንጂ ለወያኔ ስልጣን ሲባል የምንከፋፈልባት ኢትዮጵያን አይደለም ብለዋል ደግሰው ጉልማ ከአክሱም
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃባ ሬዲዮ የዛሬውን ደብዳቤን ጸገየ ወይን ገብረ መድህን ደብተራው በ1959 ዓመተ ምህረት በእንግሊዝኛ በዚያን ጊዜ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተተም በነበረው something መጽሔት ቁጥር 6 ገጽ 14 ላይ በእንግሊዝኛ የተቀኘውን remember የተሰኘውን ውብ መጥቀና ረቂቅኔ ወደ አማርኛ መልሽው እንዲህ አቀርበዋለሁ አስተውሳለሁ እንዲህ አልኩኝ ለምን እንድመርጥ አላደረከኝም እግዚአብሔር አያሌ ሰቀላና ሰፋፊ ህንጻዎች በትንግርት ከተሞሉ መናፈሻዎች ጋር በርካታ ቀላድ መልካም ርሻ እዚህና እዚያ ፏፏቴዎች ለመጎናጸፍ ወርቃማ ክንፎች መነጽሮችና ጫማዎች ሁሉንም ማድረግ የሚሳንህ የለም ትችላለህ ምክንያቱም በክንድህ አንድ ግፊት አውቃለሁ እንደሚሆን ሰተህ ማስደመም ስትችል ህዝብ ሁሉን ህይወት ምጥን እንደማለቷ አይገርመኛል እኔም በኋላ አንድ ልጅ አገኘው ልናፈስ ወጣ በመንገዱ ላይ ቡትቶ ለብሶ የተሰጣ ድምፁ የሞተና የተሳነው ለማውጣት ቃላት መንገደኞች እንዳውሬ ሲመለከቱት እንዲህ አለ በቅርቡ ሞታለሁኝ ቤትም የለኝ ምግብም የለኝ
እግርም የለኝ አይንም የለኝ።
የተከበራችሁ የፍኖት አዘጋጆች፣ ደብተራው ይህን መጥቅኔ የዛሬ 50 ዓመት ነው የዘረፈው። ውድ የፍኖት አድማጮች፣ ባይነ ህሊናችሁ 50 ዓመታት ወደ ኋላ ተጉዛችሁ የዚህን ቅኔ መነሻ ዘመን መዝኑትና አሁን ላለንበት ዘመን ነጎድጓዳማ ድምጹን አስተንትናችሁ ውስጡን ጓዳውን እንቡጡን እኝቅ ድቅቅ አድርጋችሁ ብሉት። ኃይል ቅኔ ነው። ለዚህ ነው ብዙዎች ደብተራውን አራት አይናው የሚሉት። ልብ በሉ፣ ይህ የደብተራው ቅኔ የዛሬዎቹን ዘረኛ ገዢዎች መሸንቆጥ ብቻ ሳይሆን ይለበልባል፣ ይፋጃል። ከዚህ ቀደም አንድ ወጣት አድማጫችሁ በ1950ዎቹ መጨረሻና በ60ዎቹ መጀመሪያ በኢትዮጵያ ትምህርት ቤቶች የነበሩ የተማሪዎች እንቅስቃሴዎች እንዴት እንደተነሱና እንደተነከሩ ማብራሪያ መጠየቁን አስታውሳለሁ። ይህ የደብተራው ቅኔ የወጣቱን ጥያቄ ባጥጋቢ ይመልሰዋል። ጥቂቶች ጇ ማንጇ ያለ ህይወት ሲቀጩ 99 ከመቶ የሚሆነው ህዝብ ግን እለት እለቱን ሞቱን እያሸተተ ይኖራል። አገራችን ኢትዮጵያ የጥቂት ፈላጭ ቆራጭ ገዢዎች የግል ንብረት ነበረች። የድሃ ልጅ መማር አይችልም ነበር። የደጃዝማቾቹንና የቢጤዎቻቸውን ከብቶች ያግድ ነበር። ህክምና ለድሃ እንደ ሰማይ እየሰቀቀ ነበር። ድሃ ከታመመ አይድንም፣ ይሞታል። የንጉሱ ሹማምንት አሸርጋጆች በአገሪቱ በአጠቃላይ ለም የተባሉትን የእርሻ መሬቶች ተቀራምተው ይዘው ገበሬዎችን እያሳረሱ ያስገብሩ ነበር። በዝናብ እጥረት ገበሬው የሚገብረው ሲያጣ እህሉ በእርሻው ላይ ሳይዘረዘር ሲቀር ገበሬዎች የጀርባቸው ስጋ አልቆ አጥንታቸው እስኪታይ ይገረፉ ነበር። የንጉሱ መኳንንትና ሹማምንት ራሳቸው ህግ ነበሩ። የገበሬዎች ልጆች የመኳንንቶቹ አገልጋዮች ነበሩ። መልከቀና የሆኑ የገበሬዎች ሚስቶችና የደም ገንቦ የሆኑ ሴት ልጆቻቸው በመኳንንቶቹ እና በምስለኔዎቹ ይደፈሩ ነበር። በርካታ ገበሬዎች በእንቅርት ላይ ጆሮ ደግፍ እየሆነባቸው ዲቃላ ልጆችን ያሳድጉ ነበር። እድሉን አግኝተው ትምህርት ቤት የገቡ የድሃ ልጆች በረሃብ ምክንያት ብዙም ሳይገፉ ለማቋረጥ ይገደዱ ነበር። ይህን ግፍ በርህራዬ በመረዳዳት የሚወጡት ባለመሆኑ የህዝብ መብት እንዲከበር መጠየቅ የግድ አለ። ከዚህ የተነሳ ነበር መሬት ላራሹ ይገባዋል፣ በላቡ ያስተማረው ይሟገትለታል ቀስቃሽ ኃይለ ቃል ስር ተሰባስቦ መታገል የተጀመረው። የሰው ልጅ እንደ ዕቃ ባሪያ እየተባለ እየተሸጠ የሚለወጥበት ዘመን በአዋጅ እንዲያከትም ቢደረግም መኳንንቱና ሹማምንቱ ከህግ በላይ ነበሩና የሰው ልጆችን ካለምንም ደሞዝ ያሰሩ ነበር። እንዲሁም መኳንንትነን ብለው ኢትዮጵያውያን በግፍ ይገዙ የነበሩ እርስ በርስ ስጦታ ሲሰጣጡ የሰው ልጆችን እንደ ዕቃ ይሰጣጡም ነበር። ንጉሳዊ ቤተሰቦችና በዙሪያቸው ተኮልክለው የነበሩ አረመኔዎች በየከተሞች ግንባር ላይ የሚገኙ መሬቶችን ልቅም አድርገው ይዘው ነበር። በወቅቱ ወጣት የነበረውና በኮሌጆች ትምህርቱን ይከታተል የነበረውን አይኑን ገልጦ ነበርና በእግዚአብሔር የተመረጠ ነው የሚባለውን የንጉሱን ፈላጭ ቆራጭነት ባመቸው መንገድ ሁሉ መቃወምና ህዝብን መቀስቀሱን ተያያዘው። የሌሎች አገራትን ህዝባዊ ትግሎች፣ ፍልስፍናዎች ወዘተ በማንበብ ራሱን በጠለቀ ሁኔታ አነጸ። ከዚሁ ጋር አብሮ የሚያያይዘው በየማምረቻ ድርጅቶች፣ ንግድ ድርጅቶች ውስጥ ይሰሩ የነበሩ እጅግ ዘግናኝ በሆነ ሁኔታ ጉልበታቸውን ይበዘበዙ ነበር። ከላባደሮቹ መካከል ነቃ ያሉት ትግላቸውን አስተባብረውና አቀነባብረው መብታቸውን ለማስከበር ማህበር እንደሚያስፈልጋቸው በመረዳት በርካታ ስቃይና የህይወት መስዋዕትነትን በመክፈል ማህበራቸውን ማቋቋም ችለው ነበር። የላባደሮች ትግል አንዱ የወቅቱን ተማሪዎች እንቅስቃሴ የሳበ እንደነበር ማስታወስ ተገቢ ነው። በወቅቱ የነበሩ ፋብሪካዎች አብዛኛዎቹ የንግሳዊ ቤተሰቦች ሀብቶች የነበሩ ሲሆን ጥቂቶች በውጭ በገቡ ባለ ሀብቶች እንደ ወንጂና መተሐራ ስኳር ፋብሪካ፣ ኢንዶ ቴክስታይል የመሳሰሉ ግዙፍ የሚባሉ ቢኖሩም በሰራተኛው ላይ ይፈጽሙ የነበረው ግፍ እንዲህ በዚች ደብዳቤ ተዘርዝሮ የሚዘለቅ አይሆንም። አንዳንዶቹ ለሰራተኞች ከፍሉ የነበረው ገንዘብ ሳይሆን ዱቄት በመስፈር ነበር። የብዙዎቹ ሰራተኞች ልጆች በቤተሰቦቻቸው ማጣትና መቸገር ሳቢያ ትምህርታቸውን ያቋረጡ በቀን ስራ ለመሰማራት ተገደው ነበር። የውሉ ነበር የነዘረ ለወገናችንና ለሀገራችን ድምጻችንን እንድናሰማ እንድንታገል ያደረገን። እዩት ዶክተር አውን ይንቅኔ ተቀኘው የኮሌጅ ተማሪ በነበረበት ወቅት ነው። ይቅኔ ምጡቅና ረቂቅ ነው። የኢትዮጵያ ተማሪዎች ወገናቸውን የተገፋውን ገበሬ የተመዘበረውን ላባደር ከግበኛ ስራቶች ነጻ ለማውጣት ትግሉን አሃዱ ብለን ስንጀምር ውጣውረዱን ተገንዘበን ህይወታችንን ልንሰዋለት ቆርጠን የትግላችንን ግብ በነጠረ ሁኔታ አማትረንና አስቀምጠን ነበር። ይህ ደግሞ በወሬ አልቀረም። ከንጉሱ ዘመን አንስቶ እስራቱንና መከራውን በአካልና በህሊና ያልተቀበለ ወጣት አይገኝም ብሎ መመስከር ማጋነን አይሆንም። የኢትዮጵያ ተማሪዎች ትግል ሲነሳ ጭቆናንና መዝበራን ከኢትዮጵያ ህዝብ ጫንቃ ላይ አሽቀንጥሮ ለመጣል በመሆኑ በኋላ ለዚህ ጉዞ አስፈላጊ ሁኔታን መጣል ስለሚያስፈልግ ኢህአፓ ተጠነሰሰና ተመሰረተ። በአንድ ቃል ለማሰር የኢህአፓ ፍላጎትና ግብ ከላይ ካስቀመጥኩት የኢትዮጵያ ህዝብን ከግፍ ቀንበር ነጻ ማውጣትና ኢትዮጵያን የህዝቦቿ ገሃነምነቷ ተሽሮ የህዝቦቿ አገር እንድትሆን ለማድረግ ነበር። ዛሬም ድረስ ትግል የቀጠለው ለዚህ ነው፣ ፍጹም ለሌላ አይደለም። አንዳንዶች የራሳቸውን አመርቃሽ እከክ በኢህአፓ ላይ ለመላከክ የሚሹ የስልጣን ጥመኛ በሚል ስሙን ማጉደፊያና አጉል የመካሰሻ ነገር እየደነጎሩ እንደ ገደል ማሚቶ ሲጮሁ ይሰማሉ። እናንተው ፍረዱት። የስልጣን ጥመኛ መንገዱን እጥፍ እጥፍጥፍ ማለት እንደሆነ አታጡትም። አንዳንዶች ወጣቱን አስጨረሱ ብለው ያዘምባቸውን ሲያንጠባጥቡ ወግዱ እያልን ነው። እንደውነቱ ከሆነ የኢህአፓ አመራር የነበረ ማን ስየል ያልተቀበለ በቲባጎ ታንቆ ያልተገደለ ከፎክቶር ውሮ ያልተከሰከሰ በሩምታ ጥይት ያልተገደለ በጨለማ የወያኔ እስር ቤቶች ያልተገደለ የእግሮቹ ጣቶች ያረገፉ የእጆቹ ጥፍሮች ያልተነቀሉ ጥርሶቹ በፒንሳ ያልተነቀሉ ይገኛል? ወንድሜንና እህቴን ገለውብኝ እኔ ያለሁኝ ማለት እንዴት ይሆንልኛል? እናንተው የዚህ ዘመን ወጣቶች ፍረዱት። እንዳው ዝም ብዬ ተዚያሉኝን ልትቀስ ጸሎተ ሕዝቅያስና ይትባረክ ሕዝቅያስ ተሰውተዋል። ዳዊት አለማየውና ሳሙኤል አለማየው ተሰውተዋል። ዮሴፍ አዳንና ተስፋዬ ደበሳይ ተሰውተዋል። ማርቆስ ሀጎስና ታዬ ቶላ ተሰውተዋል። ትርሲት ተሰውታለች። መምህር በላይነህና ኢንጂነር ኦስማን ተሰውተዋል። የኢህአፓ የወጣት ሊግ አመራር የነበሩት እነ ቲቶ ህሩይና አለማየው ዜሩ ስየል ተቀብለው ተሰውተዋል ወዘተ። የኢህአፓ አመራር ራሱን እንደ ሰጎን አሸዋ ውስጥ የሚቀብር ሳይሆን እንደ ማንኛውም አባል ሰቆቃ ወሰቆቃት ለመቀበል በመቀበል መስዋዕትነትን የተቀበለ ለመሆኑ በደመቀ ቀለም በታሪክ መዝገብ ላይ ቦግ ብሎ የተመዘገበ ሀቅ ነው። ወደ ተነሳውበት ልመለስ። የደብተራው ቅኔ በጊዜ የተቀነበበ ሳይሆን ከተጻፈበት ዘመንም ተሻግሮ የዛሬውን አውሬ ዘረኛ ቡድን ይሸነቁጣል። በዛሬቱ ኢትዮጵያ ረሃብ በከተማም በገጠርም ሰፍኗል። በዛሬቱ ኢትዮጵያ መላወስ አንችልም፣ በክልል ተቀንብበናል። በዛሬቱ ኢትዮጵያ በዓይናችን እንዳናይ፣ በአንደበታችን እንዳንገልጽ፣ በጆሮአችን እንዳንሰማ፣ በህሊናችን እንዳናመዛዝን ሆነናል። ይህን ወያኔ የተባለ የግፍና የክፍፍል ቀንበር ከትከሻችን አሽቀንጥረን ለመጣል በአንድነት እንታገል። የኢትዮጵያ ህዝብ አንድነት ከሚያደርገው ትግል ውጪ ሌላ የነጻነት መንገድ የለም። በኢትዮጵያ አንድነት ላይ የቆመ ህዝባዊ ትግል ኃያል ነው፣ ያቸንፋል። እዚህም ታዬ ቶላ ከጎላ ሚካኤል ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራማችንን በዚሁ እናጠቃልላለን። ሳምንት አርብ እስከምንገናኝ ደህና ቆዩን።
ዴሞክራሲያ
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ቅጽ 42 ቁጥር 4 ጥር የካቲት 2009 ዓመተ ምህረት ህዝባዊ አመጽና የስርዓት ለውጥ። የአገራችን የቅርብ ታሪክ በየካቲት ወር ውስጥ አስደሳችም አሳዛኝም ሁኔታዎች እንደተፈጸሙ ይነግረናል። በየካቲት ወር የኢትዮጵያ ነጻነትና ሉዓላዊነትን ያረጋገጡ የኢትዮጵያን ህዝብ ያኮሩ ለመብቱ ለእድገቱና ለበልጽግናው የተስፋ ጭላንጭል ያሳዩ ክስተቶች የተፈጸሙ እንደመሆናቸው ሁሉ በርካታ ኢትዮጵያውያን የተጨፈጨፉበትና መስዋዕት የሆኑበት ከፋፋዩና አምባገነኑ ዘረኛ ቡድን ውልደት ያገኘበት አሳዛኝ ወር እንደነበረም ተገንዝበናል። በየካቲት 23888 ዓመተ ምህረት የተከናወነውን የአድዋ ድል በዓልና በየካቲት 66 የአጼውን አፋኝ አገዛዝ የገረሰሰውን የ1966ቱን የለውጥ እንቅስቃሴ በደስታና በሆታ ስናከብር፣ በየካቲት 12 በአዲስ አበባ በግራዚያኒ ፋሽስቶች በግፍ የተጨፈጨፉትን ወይንም ዘረኛውና ጨፍጫፊው የወያኔ ቡድን ነፍስ የዘራበትንና ህልውና ያገኝበትን ክስተት በሐዘን እናስባለን። በዘመናዊ መሳሪያ ራሱን አስታጥቆና ጦሩን በሚገባ ሰልጥኖ አደራጅቶ በርካታ ባንዳዎችንና ሹምባሾችን አሰባስቦ አገራችንን ቅኝ ግዛት ለማድረግ ወረራ ያካሄደውን የጣሊያን ጦር ድባቅ በመምታት አባቶቻችን የተጎናጸፉት የአድዋ ድል በርግጥም እኛ ኢትዮጵያውያንን በዓለም አቀፍ ደረጃ እንድንከበር ያደረገ፣ ኢትዮጵያውያንን ሁሉ ያኮራ፣ የአገር አፍቃሪነታችን የጀግንነታችንና የአንድነታችን መገለጫ የሆነ ታላቅ ክስተት ነው። ይህ ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ህዝብ ኩራትና አርአያ እንዲሁም የትግል መመሪያ የሆነው የአድዋ ድል በየዓመቱ በደስታና በኩራት እየተከበረ ለተከታታይ ትውልድ መተላለፍ ይኖርበታል። በአሁኑ ወቅት አገራችንና ህዝባችን ለሚገኙበት አሳዛኝ ሁኔታ ትምህርትና ግንዛቤ ተስፋና ራዕይ ሊሰጥ የሚችለውና ኢትዮጵያውያን ሁሉ ባንክሮ ሊያስታውሱት የሚገባው ሌላ ክስተት ደግሞ የካቲት 66ቱ ህዝባዊ እንቅስቃሴ ነው። ያጼውን ስርዓት ያናጋውና በኋላም እንዲገረሰስ ያደረገው የካቲቱ ህዝባዊ እንቅስቃሴ የረጅም ጊዜ የህዝብና የተራማጅ ኃይል ትግል ውጤት ነበር። ቀደም ብሎ ተማሪውና ተራማጅ ኃይሉ መሬት ላራሹ ይሰጥ፣ የብሔርና የብሔረሰብ እኩልነት ይስፈን፣ የሃይማኖት እኩልነት እውን ይሁን፣ የባላባታዊ መንግስት ይወገድ በማለትና ሌሎችንም መሪ ሐሳቦች በማንሳት ለረጅም ዓመታት ሲያካሂዱት የነበረው ተጋድሎ በሂደት ወደ ህብረተሰቡ ዘልቆ በየካቲት 66 መምህራን፣ ሰራተኞች፣ ወታደሮች፣ ነጋዴዎች፣ ተማሪዎች፣ የመንግስት ሰራተኞች፣ ሴቶች፣ ወንዶች፣ የተለያዩ የእምነት ተከታዮች ወዘተ የህብረተሰቡን ብሶት በማንሳት በእንቅስቃሴው ተሳትፈዋል። ገዢውን ክፍል ታግለዋል። የትግል መፈክሮችና ጥያቄዎችም አካባቢያዊ ከሆኑ ግላዊ ጥያቄዎች ውጭ ሰፍተው ወደ አገራዊና ህዝባዊ እንዲሁም ወደ ስልጣንና የስርዓት ለውጥ ጥያቄ ተሸጋግረዋል። በእንቅስቃሴው መጀመሪያ ወቅት የደሞዝ ጭማሪንና የኑሮ ሁኔታን መሻሻል ያነገበው የወታደሩ ጥያቄ፣ የነዳጅ ዋጋ መቀነስን ዓላማ አድርጎ የነበረው የታክሲ ነጂዎች አድማ፣ የትምህርት አሰጣጥ መስተካከልንና የደሞዝ ጭማሪን ያስተጋባው የመምህራን ጥያቄ፣ የሃይማኖት እኩልነትን ግንባር ቀደም በማድረግ የተደረገው የምእመናን እንቅስቃሴ አርሶ አደሮችና ሌሎች ተራማጅ ኃይሎች ሲያቀነቅኑት የነበረው የመሬት ዳራሹ ጥያቄ እንዲሁም ሌሎች የህብረተሰቡ ክፍሎች ያቀረቧቸው ጥያቄዎች በትግሉ ሂደት አይነትና ጥራት እያገኙ ሂደው አጠቃላይ ወደሆኑ የመብትና የስራት ለውጥ ጥያቄዎች ተለውጠዋል። የመናገር፣ የመደራጀት፣ የመሰብሰብ ነጻነቶች ይከበሩ፣ ዲሞክራሲያዊ መብቶች እውን ይሁኑ፣ የአጼው ስርዓት ተወግዶ ህዝባዊ መንግስት ይመስረት የሚሉትና ሌሎች መሰረታዊ የሆኑ ጥያቄዎች ጎላ ብለው ወጥተዋል። መሰረታዊ የሆኑ ጥያቄዎቻቸው ሊፈቱ የሚችሉት ጨቋኙ ስርዓት ተወግዶ በመትኩ በህዝብ የሚቋቋም ለህዝብ የሚያገለግልና በህዝብ ቁጥጥር ስር የሚውል ስርዓት ሲመሰረት መሆኑን አውቀው ዜጎች ለህዝባዊ መንግስት ታግለዋል። በህዝብ ትግልና ግፊት ያጼው አገዛዝ በመጨረሻ ሊገረሰስ ቢችልም በጊዜው የተደራጀውና የአገሪቱን የመከላከያ ኃይል ይቆጣጠር የነበረው የምርት መኮንኖቹ ወታደራዊ ደርግ የህዝብን እንቅስቃሴ አግቶ የህዝብን መብት አፍኖ ጊዜያዊ ህዝባዊ መንግስት የሚለውን ህዝባዊ ጥያቄ በጊዜያዊ ወታደራዊ አስተዳደር ደርግ ለውጦ ስልጣኑን ለመቆጣጠር በቅቷል። ፈላጭ ቆራጩ የደርግ አገዛዝ በ17 ዓመት የስልጣን እድሜው የህዝቡን መብት ሙሉ በሙሉ አፍኖ የግድያና የጭፍጨፋ አገዛዙን አስፍኖ ሰፊውን ህዝብ እያሰቃየ ቢዘልቅም በልዩ ልዩ የፖለቲካ ኃይሎች ከተለያዩ አቅጣጫዎች በሚደርስበት በትር እየተገዘገዘና የህዝብን ተቀባይነት ሳያገኝ ስልጣኑን ሳያደላድል ዘልቋል። በመጨረሻም የተከማቸውን የህዝብ ብሶትና ሮሮ ተንተርሰው ሲንቀሳቀሱ የነበሩት ጠባብ ቡድኖች በውጭ ኃይሎች ተጠናክረው በሰነዘሩት ጥቃት ከስልጣን ሊወገድ ችሏል። ባለፉት 25 ዓመታት የወያኔ አገዛዝ በህዝብ ላይ ያካሄደውን ግፍና መከራ ሆነ የዘረጋውን አስከፊ አገዛዝ ስርዓት እዚህ ላይ በዝርዝር ማቅረብ አስፈላጊ ባይሆንም ካለፉት አገዛዞች የከፋና የበረታ የሀገሪቱን ህልውና አደጋ ላይ ያስቀመጠ የጥፋት መልክተኛ የሆነ አገዛዝ ነው ብሎ መደምደም ይቻላል። የወያኔ አገዛዝ ገና ስልጣን ሲይዝ ለአንድ የጎሳ ቡድን የበላይነትና ተቆጣጣሪነት አመቺ የሆነ ህገ መንግስት ነድፎና አገሪቱን በጎሳ ክልሎች ከፋፍሎ የፖለቲካ ስልጣኑን ሙሉ በሙሉ ተቆጣጥሯል። የወታደሩን፣ የጸጥታውን፣ ያስተዳደሩን፣ የፍርዱን ተቋም እንዲሁም ዋና ዋና የኢኮኖሚ መስኮችን ሙሉ በሙሉ በመቆጣጠር የፈላጭ ቆራጭ አገዛዙን ያሰፈነ ሲሆን የብዝበዛ አውታሮችንም አስፋፍቷል። ከአንድ ብሔር የተውጣጡ ገዢዎችና የጥቅም ተካፋይ የሆኑ ተባባሪ ባለስልጣኖች የበላይ የሆኑበት ሌላው ደግሞ እንደ ሁለተኛ ዜጋ የሚታይበት የፖለቲካ ስርዓት መስርቷል። የህዝብ መሰረታዊ ዴሞክራሲያዊና ሰብአዊ መብቶች ታፍነዋል። መብቱን የጠየቀውና ተቃውሞ ያሰማው ዜጋ ይታሰራል፣ ይቀጠቀጣል፣ ይገደላል። የአምባገነን ስልጣን እንጂ የህግ የበላይነት የለም። ፍትህ ከናካቴው ጠፍቷል። የድሃ መሬት ተቀምጦ ለውጭ ባለሀብቶች ተቸብችቧል። የአገር ሀብት ተዘርፎ ወደ ውጭ ተግዟል። ስራ አጥነት ተስፋፍቷል። ረሃብ ያለማቋረጥ በሀገሪቱ ነግሷል። በአፈና አገዛዝ፣ በኢኮኖሚ ችግር ዜጎች ወደ ውጭ ተሰደዋል፣ ወዘተ ወዘተ። ካለፈው ዓመት መባቻ ጀምሮ በተከታታይ በተለያዩ የሀገራችን ክፍሎች ሲካሄዱ የነበሩት ህዝባዊ አመጾችና የተቃውሞ እንቅስቃሴዎች በወያኔ የ25 ዓመት የግፍ አገዛዝ አንጀቱ ያረረው ህዝብ ብሶት የወለዳቸው ናቸው። ቀደም ባሉት ዓመታት በክርስቲያን አባቶች በኋላም በሙስሊሙ ህብረተሰብ የተደረጉት እልህ አስጨራሽ የተቃውሞ እንቅስቃሴዎችን ተከትለው ለአንድ ዓመት ከሶስት ወር ለሆነ ጊዜ በደቡብና በሰሜን በምስራቅና በምዕራብ ኢትዮጵያ የተካሄዱት ህዝባዊ እንቅስቃሴዎች እንደካቲት 66 ቱን ቅስቀሳ መነሻ ምክንያታቸው ውሱንና አካባቢን መሰረት ያደረጉ ቢሆኑም በሂደት ስፋትና ጥራት እያገኙና እያደጉ ሄደው ወደ ስርዓት ለውጥ ጥያቄዎች ተለውጠዋል። በአዲስ አበባ ማስተር ፕላን ስም ሊካሄድ የነበረውን አይን ያወጣ የመሬት ስርፊያ በመቃወምና እንዲሁም ከወልቃይት የማንነት ጥያቄ ጋር በተያያዘ አገዛዙ ያካሄደውን የአፈና እርምጃ በመቃወም በኦሮሞውና በአማራው አካባቢዎች የተጀመሩ እንቅስቃሴዎች ትግሉ እያደገና እየጎመራ ሲሄድ አምባገነን አገዛዝ ይወገድ፣ ህዝባዊ መንግስት ይመስረት በሚሉ ጥያቄዎች ተተክተዋል። ሌሎች አካባቢዎችም ስፋትና መጠናቸው ይነስ እንጂ ተመሳሳይ ህዝባዊ ጥያቄዎችን አንግበው አገዛዙን ወጥረዋል። ላለፉት 25 ዓመታት አገዛዙ በተለያዩ ስልቶች በህብረተሰቡ ላይ የጫናቸውን የጎሳ፣ የሃይማኖት፣ የቋንቋና የክልል ልዩነቶችን ሰብረው በህዝብ መካከል አንድነትን፣ መተሳሰርን፣ መደጋገፍን አጠናክረው በመቀጠል ላይ የነበሩት ህዝባዊ አመጾች እንደ የካቲት 66ቱ እንቅስቃሴ የአገዛዝ ስርዓቱ ሊገረስሱ ባይችሉም በአገዛዙ የስልጣን እድሜ ታይቶ የማይታወቅ ደረጃ ገዢውን ክፍል ከመሰረቱ ያናጉ መሆናቸው አይካድም። የገዢውን መደብ የክፍፍል ተንኮል የሰበሩ፣ ሆዳሙንና ለጥቅም ያደረውን ያስከዱ፣ በስልጣን ላይ ያሉትን የገዢውን ክፍል አባላት እርስ በርስ ያተራመሱ እንቅስቃሴዎች ነበሩ። አገዛዙ በህዝባዊ አመጹ ጥንካሬና ስፋት ከመደናገጡ የተነሳ ህይወቱን ለማቆየት የተለያዩ እርምጃዎችን ወስዷል። በአምሮ የማሰብ፣ በመንፈስ የመመኘት እንዲሁም የመናገር ሆነ የመስማት እጅን የማንቀሳቀስ ሆነ በእግር የመራመድ መብት የሚከለክለውን አፋኝ የሆነውን የአስቸኳይ ጊዜ አዋጅ አውጆ እንቅስቃሴውን ለማስቆም ሞክሯል። የወያኔው አፋኝ አዋጅ ዜጎች እንዳይናገሩ፣ እንዳይሰበሰቡ፣ የተቃዋሚ ዜና ማሰራጫዎችን እንዳያዳምጡ፣ የተቃዋሚ ጽሑፎችን እንዳያነቡ፣ እጃቸውን አጣምረው ተቃውሟቸውን እንዳይገልጹ፣ ተቃዋሚ ናቸው ተብለው ከተመደቡት ወይም ከሚጠረጠሩት ጋር እንዳይገናኙ፣ እንዳይነጋገሩ ይከለክላል። በደርግ ዘመን ያሰበና ያሳሰበን የሚቀጣ አዋጅ ታውጆ የሁሉም መሳለቂያ ሆኖ እንደነበር የሚታወቅ ሲሆን የወያኔም አይን ያወጣ አዋጅ ከትዝብትና ከስላቅ ያመለጠ አልሆነም። በአስቸኳይ ጊዜ አዋጁ ስም በርካታ ወገኖች ተገድለዋል። በአንዳንዶች ግምት ከአርባ ሺህ በላይ የሆኑ ዜጎች በየማጎሪያ ሰፈሮች ውስጥ ታስረው በልዩ ልዩ የጭካኔ ተግባሮች ተሰቃይተዋል። ንብረቶቻቸውን ተዘርፈዋል። የአዋጁ የመጀመሪያው ዓላማ በወታደራዊ አገዛዝ የፍርሃት ድባብን አስፍኖ የስልጣን ዕድሜውን ማራዘም ስለነበር አገዛዙ ከአመጹ ጥቂት ፋታ በማግኘቱ አዋጁ ግቡን መጥቷል በማለት እየተኩራራ ይገኛል። አገዛዙ ከኃይል እርምጃው ጎን ለጎን አስመሳይ እርምጃዎችንም ወስዷል። ቲያትሩና ድራማውን በየመስኩና በየደረጃው አሳይቷል። በአዋጅ ስብሰባ እንዳያደርግ የተከለከለ ዜጋ በግድ ለስብሰባ ተጠርቷል። በአዋጅ አፉ እንዳይናገር የተረጎመው ወገን ወያኔ በጠራው ስብሰባ ላይ ስለ ባለስልጣኖች ድክመት፣ ለአስተዳደር ጉድለት የመሰለህን ተናገር ተብሎ ተጠይቋል። አንጀቱ ያረረው ህዝብ ከወያኔ በላይ ብልጥ ሆኖ የልቡን በልቡ ይዞ እየሳቀና እየሸነገለ ሸኝቶታል። በወያኔ ድርጅትና በተለጣፊ ድርጅቶች ውስጥም በጥልቅ መታደስ በሚል ፈሊጥ ግምገማ ሲያካሂድ ቆይቷል። የወያኔ ቁልፍና ነባር ተጋዳላዮችን የማይነካ የበታቾችንና ተለጣፊዎችን ሸንቆጥ የሚያደርጉ እርምጃዎች ተወስደዋል ተብሏል። አጥፍተዋል የተባሉት ከሹመታቸው ተነስተው በአዲሶች ሲተኩ፣ ወደ ሌላ ቦታ ሲዛወሩና ከሥራ ሲባረሩ፣ ሌሎች ደግሞ ሲታሰሩና ፍርድ ቤት ሲቀርቡ ታይተዋል። ሥራ አጥ ወጣቶችን ሥራ ለማስያዝ በጀት ተመድቧል ተብሏል። በዩኒቨርሲቲ የተመረቁት ወጣቶች በእንጨት ሥራ ላይ በመሰማራታቸው ወይም የኮብልስቶን ግንበኛ መሆናቸው ትልቅ እመርታ ተብሎ ተደስክሮለታል። አልፎ ተርፎም አሽከንጥሮጥሯቸው የነበሩትና ህጋዊ ከተባሉት የተቃዋሚ የፖለቲካ ድርጅቶች ጋር ድርድርና ውይይት እየተደረገ ነው በማለት መመጻደቅን ተያይዞታል። የተቃዋሚ ድርጅቶችን መሪዎች አስሮ እያሰቃየ ሰርጎ በመግባትና በመከፋፈል ህልውናቸውን አዳክሞ እያመነመነና ቢሮቻቸውን እየመዘበረ ባለበት ሁኔታ ውይይትና ድርድር የሚለው ለለበጣ መሆኑን አእምሮው የተዘጋ ደንቆሮ እንኳ አይስተውም። ገባ ብሎ ውስጡ ሲመረመር ደግሞ ከሚሰበሰቡት ውስጥ 3/4 የሚሆኑት አገዛዙ ጠፍጥፎ የሰራቸው የሚያስተላልፈው መመሪያና ትዕዛዝ የሚንቀሳቀሱ በመሆናቸው በድምጽ ብልጫ የሚፈልገውን ውሳኔ አስወስኖ ለመሄድ እቅድ እንዳለው በግልጽ ያሳያል። ይህ ሁሉ ግርግርና ተፈንቶ በህዝብ ላይ የፍራት ድባብ ለመጣልና በአስመሳይ እርምጃዎች ዜጎችን ለማማለል ነው። ላለፉት 25 ዓመታት በጭቆናና በብዝበዛ አንጀቱ የተቆማተረው ህዝብ ግን የወያኔን የማስፈራራትም ሆነ የማስመሰል ቲያትር አልተቀበለም። በአስቸኳይ ጊዜ አዋጁ በትር አልበረገገም። በማስመሰል ድራማው አልተታለለም። በህዝብ የተጠየቁት ጥያቄዎች መሰረታዊና ወሳኝ ስለሆኑ በብልጣብልጥነት በሚደረግ ያስመሳይ ስብሰባ ወይም የስልጣን እድሜን ማራዘሚያ ሽፋን የሆነውን ሹምሽር ተግባራዊ በማድረግ የሚመለስ አይደለም። ህዝብ የጠየቀው የስርዓት ለውጥ ነው። ጥያቄዎቹ የሚመለሱት ሆነ ችግሮቹ የሚፈቱት ደግሞ ህዝብ የስልጣን ባለቤት ሲሆን ብቻ ነው። የስርዓት ለውጥ ሳይኖር ያንድ ቡድን ያንድ ዘር ያንድ ፓርቲ በላይነት ፈላጭ ቆራጭነትና አምባገነንነት አይወገድም። የስርዓት ለውጥ ከሌለ የህዝብ ነጻነትና መብት አይከበርም፣ የህግ የበላይነት አይኖርም። የስርዓት ለውጥ ከሌለ ህዝብ በዘርና በቋንቋ እንዲከፋፈል የሚደርስበት ተጽዕኖ አይገታም። የብሔር ብሔረሰቦች በእኩልነት ላይ የተመሰረተ አንድነት እውን አይሆንም። የስርዓት ለውጥ ከሌለ የአገር ሀብት ከመመዝበር አይድንም። የስርዓት ለውጥ እውን ካልሆነ ተጠያቂነት አይረጋገጥም። የስርዓት ለውጥ ከሌለ ሰላምና መረጋጋት አይገኝም። ህዝብ የሚፈልገው ስርዓተ መንግስት ህዝብ የስልጣን ምንጭና ባለቤት የሚሆንበት በህዝብ የሚመረጥና በህዝብ ቁጥጥር ስር የሚውል ዴሞክራሲያዊ ስርዓት ነው። በአንድ አገር ውስጥ ሰላምም ሆነ መረጋጋት ብልጽግናም ሆነ እድገት ሊገኝ የሚችለው አገሪቷ በሚገባ የተዋቀሩ የመንግስት አካሎች፣ ህጎችና ደንቦች እንዲሁም ተጠያቂነት ያለው የአስተዳደር መዋቅር ሲኖራት ነው። ዴሞክራሲያዊ በሚባሉ የተለያዩ አገሮች የሚገኙት መንግስታዊ መዋቅሮች የተለያዩ ቅርጽና መልክ ያላቸው በመሆኑ እዚህ ላይ መዘርዘር የሚቻል ባይሆንም በሁሉም ዘንድ ተመሳሳይ የሆነውን መሰረታዊ ይዘት ባጭሩም ቢሆን ማስቀመጡ ለግንዛቤ ይረዳል። አገራችን ህልውናዋን አስከብራ የህዝቦቿን መብትና ነጻነት አስጠብቃ ሰላምንና መረጋጋትን እውን አድርጋ ለሁሉም ዜጎች የሚዳረስ ብልጽግና አግኝታ ወደፊት ልትጓዝ እንድትችል ከብዙ በጥቂቱ የሚከተሉት ዋና ዋና መርሆች እውን መሆን አለባቸው። ሁሉም ዜጋ ግልጽ ሆኖለት በግልጽ ተወያይቶበትና ተነጋግሮበት በድምጽ ብልጫ የሚያጸድቀውና ሁሉም ተገዥ የሚሆንለት ህገ መንግስት። በማንም ቡድን፣ ፓርቲ፣ ጎሳ፣ የእምነት ተከታይ ወዘተ ቁጥጥር ስር ያልዋሉ ወይም በበላይነት የማይመራቸው ተጠሪነታቸው ለህገ መንግስቱ ብቻ ይሆነና አንዱ ወገን ከተሰጠው የስልጣን ገደብ ሲያልፍ ሌላው ሊቆጣጠር በሚችልበት መንገድ የተዋቀሩ መንግስታዊ አካሎች ማለትም የህግ አውጪ፣ የህግ አስፈጻሚና የዳኝነት አካሎች። ከማንም ቡድን ተጽዕኖ ነጻ የሆኑ ነጻነት ያላቸው ገለልተኛ የሆኑና ተጠሪነታቸው ለህገ መንግስቱ ብቻ የሆነ በሁሉም የህብረተሰብ ክፍል ተሳትፎ የሚዋቀሩ የመከላከያ፣ የጸጥታና የአስተዳደር መዋቅሮች። የህዝብን ልዩ ልዩ አስተያየትና አመለካከት የሚያስፋፋ፣ እውነቱን የሚያወጣ፣ የተደበቀውን ፈልፍሎ ይፋ በማድረግ የሚያጋልጥ፣ መሪዎችን የሚያርምና የሚወቅስ፣ መልካም አመለካከቶችን የሚያስተጋባና የሚያሰራጭ ነጻነቱና ህልውናው በሕግ የተጠበቀና የተከበረ መገናኛ ብዙሃን ከማንም ቡድን ፓርቲ የመንግስት መዋቅር የመከላከያና የጸጥታ ኃይል ጣልቃ ገብነት ነጻ በሆነ መንገድ የሚካሄድ ርቱዓዊና ፍትሃዊ ምርጫ የሚሉት በዋናነት ከሚጠቀሱት መካከል ጥቂቶቹ ናቸው። ከላይ የተዘረዘሩት ሁሉ በአገራችን አሉ የሚባል ቢሆንም ባንድ ቡድን መጠቀሚያና ለይስሙላና ለማስመሰያ የተፈጠሩ በስም ደረጃ ላይ ብቻ ያሉ መሆናቸው አከራካሪ አይደለም። ጠባብና ዘረኛ በሆነ በወያኔ ቡድን ታቀደው ህልውና አግኝተውና በቁጥጥር ስር ውለው ላለፉት 25 ዓመታት ድራማ ሲሰራባቸው መቆየታቸው አለ የሚባል አይደለም። አለ የሚሉ ካሉ የገዢው ቡድን አባላት ወይም የጥቅም ተካፋይ የሆኑ ብቻ ናቸው። ነገሩን ያልተረዱ ወይም ግር የሚላቸው ካሉ ደግሞ ታሪክን በመረዳትና ዝርዝሩን በደንብ በማጤን እውነታውን መገንዘብ ይቻላል የሚል እምነት አለን። ወያኔ በመሳሪያ ኃይል ስልጣን ሲይዝ ለይስሙላ ባካሄደው የሕገ መንግሥት ጉባኤ ለረጅም ጊዜ ስልጣን ሊያቆየው የሚችለውን የራሱን ፕሮግራም የሀገሪቱ ሕገ መንግሥት አድርጎ በሥራ ላይ መዋሉን ማን የሚስተው አለ? የሕግ አውጪው የሕግ አስፈጻሚውና የዳኝነት አካሎች ላለፉት 25 ዓመታት በዚህ ቡድን ቁጥጥር ስር መቆየታቸውንስ ማን ሊከራከር ይችላል? በመንግስታዊ አካሎች መካከል የስልጣን ሚዛን የተጠበቀበትና የአንደኛውን አካል የስልጣን ገደብ ሌላው አካል የተቆጣጠረበት ሁኔታ ታይቶ ያውቃልን? ቁልፍ የሆኑ የመንግስት ሚኒስቴር ቦታዎች፣ መንግስታዊ ተቋም የኃላፊነት ቦታዎች ወዘተ በወያኔ አባላት ለ25 ዓመታት የተያዙት ለምን ይሆን? በቅርቡ በተከሰተው ህዝባዊ አመጽ ግፊት አንዳንድ ቁልፍ የሆኑ የሚኒስትር ቦታዎች በሌሎች ተለጣፊ ድርጅቶች አባላት ተተኩ ቢባልም በእነዚህ የሚኒስቴር መስሪያ ቤቶች በምክትል ሚኒስትርም ሆነ በሌላ ደረጃ ተሰየመው በመቆጣጠር ላይ ያሉት የማን ድርጅት አባላት ናቸው? የመከላከያና የጸጥታ ተቋሞችስ በማን ቁጥጥር ስር ናቸው? ከመከላከያው ማዕከል ጀምሮ ዋና ዋና ቦታዎች እንዲሁም በክፍለ ጦር፣ በቀጠና፣ በብርጌድ ወዘተ በኃላፊነት ቦታ ላይ የተሰየሙት የወያኔ አባላት አይደሉምን? የወታደሩ ክፍል የብሔር ተዋጽኦ አለው ቢባልም የወያኔ ቡድንን ስልጣን ከማንኛውም የታጠቀም ሆነ ያልታጠቀ ኃይል ለመጠበቅ በልዩ መልክ የተደራጀውና የሰለጠነው በሰላማዊ መንገድ ተቃውሞ የሚያሰሙን ዜጎች ጭምር በማንኛውም ቦታና ሰዓት ለመግደልና ለመደምሰስ ሙሉ ወብት የተሰጠውና ለፈጸመው የወንጀል ስራዎች ተጠያቂ የማይሆነው የአጋዚ ጦር የተሞላው በወያኔ ድርጅት አባላት መሆኑ አገር ያወቀው ፀሐይ የሞቀው ሐቅ ነው። የስለላውና የጸጥታው ክፍልም መስሪያ ቤቱ ቁንጮ ጀምሮ እስከ ክፍል ኃላፊዎች ድረስ የተያዘው በዚሁ ድርጅት አባላት ሲሆን፣ በዚሁ መስሪያ ቤት ስር ያሉ እንደ ኢሚግሬሽን አይነት የተለዩ ክፍሎች ደግሞ ቦታቸው ሙሉ በሙሉ ወይም 90% የተያዘው ከአንድ ጎሳ በመጡ የወያኔ አባላት ነው። በወያኔ ባለስልጣኖች መብታቸውን የተቀሙ ዜጎች በሚገደሉበት፣ በሚታሰሩበትና ታስረው በሚሰቃዩበት እንዲሁም ትክክለኛ ፍርድ በተነፈጉበት ሁኔታ በአገሪቱ ውስጥ የሕግ የበላይነትና ፍትህ አለ ማለት አይቻልም። በኤፈርት ሆነ በሜቴክ በምርት ገበያ ሆነ በሌላ የንግድ ድርጅት ስም ስልጣንን የተቆጣጠሩ የወያኔ አባላት በብዙ ቢሊዮን ዶላር የሚቆጠር የአገሪቱን ሀብት የሚዘርፉበትና ወደ ውጭ የሚያወጡበትም የወንብድና ተግባርም ሳይጠቀስ መታለፍ የሌለበት ነው። እንዲህ እያልን በመቀጠል የወያኔን አገዛዝ ምንነት ማሳየት ይቻላል። ዝርዝሩ ብዙ ስለሆነ ሁሉንም እዚህ መጥቀሱ አስቸጋሪ ቢሆንም ከላይ የተጠቀሱት በመጠኑም ቢሆን ያገዛዙን ውስጣዊ ገጽታ ይገልጻሉ ብለን እንገምታለን። በተለያዩ የሀገራችን ክፍሎች ህዝባችን እየሞተ እየቆሰለ እየታሰረና እየተሰቃየ እንዲሁም ንብረቱ እየወደመና እየተዘረፈ ከአንድ ዓመት ተኩል በላይ ለሆነ ጊዜ አመጹን ያካሄደውና ያቀጣጠለው ከላይ የተጠቀሰውን አስከፊውን ያንድ ቡድን ፈላጭ ቆራጭ አገዛዝ አስወግዶ በምትኩ ህዝብ የስልጣን ምንጭ የሆነበት መብት የሚጠበቅበትና የሚከበርበት እኩልነት የሚረጋገጥበት ዴሞክራሲያዊ ስርዓት ለመመስረትና ለመገንባት ነው። ስለሆነም ዜጎች ደም የከፈሉበት የተሰቃዩበትና ካለስንኩላን የሆኑበት ህዝባዊ ጥያቄ በማናቸውም አይነት ሹምሽር በጥልቀት መታደስም ሆነ በይስሙላዊ ይት የሚመለስ አይሆንም። በአሁኑ ወቅት አመጹ የቀዘቀዘ ቢመስልም የተዳፈነ እንጂ ያልጠፋ ያንቀላፋ እንጂ ያልሞተ መሆኑ ግልጽ ነው። በጋድ የሚታየውና ያልተደበቀው ኢትዮጵያ የህዝብ ብሶትና ቁጭት የሚያሳየን የተዳፈነው አመጽ በአዲስ ንፋስ ተንቀልቅሎና ነበልባሉ ከአድማስ አድማስ ተሰራጭቶ ይህን አስከፊ አገዛዝ ከመሰረቱ ገርስሶ ሊጥል የሚችል መሆኑን ነው። የአሁኑ ትውልድ እያካሄደ ያለው የአመጽ እንቅስቃሴ የካቲት 66ቱ ህዝባዊ አመጽና ከአመጹ በኋላ ከተከተሉት ሁኔታዎችም የተማረውም የሚማረውም ትምህርት ይኖራል። በየካቲት 66ቱ ህዝባዊ እንቅስቃሴ ሁሉም ዜጋ በዘር በሃይማኖት በጾታና በእድሜ በመኖሪያ ቦታ በሙያ በስራ መስክ በትምህርት ደረጃ ወዘተ ሳይለያይ ክንዱን በማስተባበር ታግሎ የንጉሱን አገዛዝ ገርስሷል። ካለፈው አንድ አመት ተኩል ጀምሮ በተለያዩ አካባቢዎች ሲካሄዱ የነበሩት ህዝባዊ አመጾች የወያኔ አገዛዝ የጫነውን የዘር ልዩነትን በመስበርና አንዱ ክፍል ያነሳውን የትግል ጥያቄ ሌላው ወገን በመደገፍ የጋራ የሆነውን ህዝባዊ ትግልና ጥያቄ ለማጠናከር መሞከራቸው የካቲት 66ቱ እንቅስቃሴ የወሰዱት ትምህርት እንዳለ የሚያስገነዝብ ቢሆንም የተለያዩ የህብረተሰብ ክፍሎችን በማቀፍና የትግሉንና ያመጹን አድማስ ወደ ተለያዩ አካባቢዎች በማስፋት በኩል እንቅስቃሴዎቹ የሚቀራቸው ስራ እንደነበር መረዳት ይቻላል። የካቲት 66ቱ ህዝባዊ እንቅስቃሴ ያጼውን አገዛዝ መገርሰስ ቢችልም በወቅቱ የተደራጁትና የእንቅስቃሴው አካል የነበሩ ክፍሎች ያልተጠናከሩና ለጋ ስለነበሩ ህዝባዊ መንግስት የሚለው የእንቅስቃሴው ዓላማና መዳረሻ በወቅቱ በሚገባ በተደራጀውና ኃይልን ባከማቸው በምርጥ መኮንኖች ቡድን ተጠልፎ ግቡን ሳይመታ ቀርቷል። ለግል ሳይሆን ለህዝባዊ ጥቅም ለዝና ሳይሆን ለህዝብ መብትና ነጻነት ራሳቸውን መስዋዕት ለማድረግ የቆረጡ ዜጎች እስካሉ ድረስ የወቅቱ ህዝባዊ አመጽ አገዛዙን ማስወገድ መቻሉ የማያጠራጥር ቢሆንም በጥልቀት ተሐድሶ ባገኘው ወያኔ ቁጥር 2 ወይም በሌላ የተደራጀ ኃይል እንዳይተለፍ የህዝብ ወገኖች የሆኑ ሁሉ በህቡና በሌላ አመች በሆነ መልክ የበለጠ መደራጀታቸውና ክንዳቸውን አስተባብረው መታገል አማራጭ የሌለው መንገድ ነው እንላለን። ህዝባዊ ትግል ውጭ ላፍታም ተለይቶ የማያውቀው ያፓ ህዝባዊ አመጹን ለማጠናከር የበኩሉን አስተዋጽኦ እያደረገ መሆኑን እየገለጸ ትግሉ አስከፊውን አገዛዝ አስወግዶ ስልጣን የህዝብ ምንጭ የሆነበት ስርዓት እውን እስኪሆን ድረስ ኃይላችንን አስተባብረን እንታገል በሚል ጥሪውን ያስተላልፋል። አስከፊው አገዛዝ በህዝባዊ አመጽ ይወገዳል። የኢትዮጵያ ህዝብ አንድነቱን ጠብቆ በሚያካሂደው ትግል ድልን ይጎናጸፋል።
ዛሬም ለጎጠኞች እንበረከክም የነጻነት ዋጋ ድንበር ውስጥ ከዚያንም በዘርን አትመርክ ግንባር ቅናሳየው ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ከጎም ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ ያስከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነች ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየን።